Voice of America. በኢትዮጵያ ካለፈው ሳምንት አርብ ጀምሮ ለስድስት ወራት ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ተጥሏል። አዋጁ የዜጎችን ሰብአዊ መብቶች ይጥሳል ሲሉ ብዙ ወገኖች ይቃወማሉ። የሲቪል ማህበረሰቡ አባላት፣ ተቃዋሚ የፖለቲካ ድርጅቶች፣ የውጭ መንግስታትና ዓለም አቀፍ የሰብአዊ መብት ጠበቆች የተቃውሞውን ድምፅ አሰምተዋል። ዩናይትድ ስቴትስ በኢትዮጵያ መንግስት ላይ በጠንካራነቱ የመጀመሪያው ነው የተባለውን የተቃውሞ ድምፅ ስታሰማ፣ የአውሮፓ ህብረት የአስቸኳይ ጊዜ አዋጅ ለሀገሪቱ ችግሮች መፍትሄ እንደማይሆን ይልቁንስ መፍትሄ ሁሉን አሳታፊ እርቀ ሰላም ጉባኤ መጥራት መሆኑን አስገንዝቧል። በአዋጁ አስፈላጊነት ላይ ያመነው የኢትዮጵያ መንግስት ከዜናችን እንደሰማችሁት በዛሬው ዕለት ዝርዝር የአፈጻጸም መመሪያ ይፋ አድርጓል። በቀጣዩ ዲሞክራሲ በተግባር ፕሮግራም የምንመለከተው አዋጁ ምን ያህል የሰብአዊ መብቶችን ሊጎዳ እንደሚችል ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው።
በዓለም በየትኛውም ሀገር የሚጣል የአስቸኳይ ጊዜ አዋጅ አብልጦ የሚጎዳው የዜጎችን የሰብአዊ መብቶች ነው። አዋጁ ከተፈጥሮ አደጋ ጋር በተያያዘ ከሆነ ያሌላ ጉዳይ ነው። ከፖለቲካ ጋር በተያያዙና መንግስት የተለያዩ ምክንያቶችን በማቅረብ የሚጥላቸው የአስቸኳይ ጊዜ አዋጆች ግን ከፍተኛ ጉዳት የሚያደርሱት በሰብአዊ መብቶች ላይ ነው የሚሉት ተንታኞች። እንደ አምነስቲ ኢንተርናሽናል፣ ሂማን ራይትስ ዋችም የአስቸኳይ ጊዜ አዋጁ መፍትሄ እንደማይሆን ገልጿል። የምሽቱ እንግዳ አቶ ዳንኤል በቀለ በድርጅቱ ማለት በሂማን ራይትስ ዋች መስሪያ ቤት ቀድሞ የአፍሪካ ክፍሉ ዋና ዳይሬክተር የነበሩ ናቸው። አቶ ዳንኤል እንደ አውሮፓውያን ዘመን አቆጣጠር በ2005 የኢትዮጵያ ፓርላማ ምርጫ ወቅት ምርጫው ትክክለኛ እንዲሆን የታገሉ ናቸው። ለሁለት ዓመታት ታስረው ተፈተዋል። እስር ቤቱንም ያውቁታል ለማለት ነው። አቶ ዳንኤል በቀለ ለዘወትር ትብብሮ በቅድሚያ መስግኜ ይህን አዲሱን የኢትዮጵያ አስቸኳይ ጊዜ አዋጅ እንዴት አዩት ብዬ ልጠይቅ። እርግጥ ባለፉት ጊዜያት የወጡትን አዋጆች በተመለከተም ቀድሞ የነበሩበት ድርጅት መቃወሙን አስታውሳለሁ።
አመሰግናለሁ ሰለሞን። ከዚህ ቀደም ስሰራበት የነበረው የሂውማን ራይትስ ዎች የተባለው ድርጅት ውስጥ በነበርኩኝ ጊዜ ኢትዮጵያ ውስጥ በወጣው የአስቸኳይ ጊዜ አዋጅ የነበረንን ስጋትና አሳሳቢ ሁኔታ ገልጸን እንደነበረ አስታውሳለሁ። አሁን የደረስንበት የኢትዮጵያ የፖለቲካ ቀውስ ሁኔታ ደግሞ ይልቁን የበለጠ አሳሳቢ እየሆነ የመጣ ነው። በሌላ በኩል ደግሞ በቅርቡ በተወሰዱ የፖለቲካ እርምጃዎች አንዳንድ ተስፋ ሰጪ ነገሮች ነበሩ። በርካታ ሲካና የሀሳብ እስረኞች ከስር መለቀቃቸው፣ ጠቅላይ ሚኒስትሩ በሀገሪቷ የለውጥ እርምጃ ስራ ላይ ለማዋል እንዲያስችል በማለት ከስልጣን ለመውረድ ዝግጁነታቸውን ማሳወቃቸው፣ ይሄ ምናልባት ኢትዮጵያ ውስጥ አንድ አዲስ የሆነ የፖለቲካ ምዕራፍ ለመጀመር ተስፋ ሰጪ ነው የሚል እምነት ነበረ። ነገር ግን ደግሞ በጣም በከፍተኛ ፍጥነት ደግሞ በሀገሪቷ ውስጥ የአስቸኳይ ጊዜ አዋጅ መታወጁ መሰማቱ፣ ገና አዋጁ በተወካዮች ምክር ቤት የጸደቀ ባይሆንም እንኳን ቢያንስ በሚኒስትሮች ምክር ቤት የዚህ አይነት እርምጃ መወሰዱ ደግሞ ትንሽ አንጨላጭሎ የነበረው ተስፋ ላይ ከፍተኛ ስጋት ጥሏል። ምክንያቱም ይህ አይነቱ የአስቸኳይ ጊዜ አዋጅ መሰረታዊ መብቶች ላይ ብዙ ጫና የሚጥል ስለሆነ እና የሕዝቦች በአገራቸው የፖለቲካ ጉዳይ ላይ በነፃነት ለመሳተፍ እንዳያስችሉ ስለሚያደርጋቸው ችግሩን ከመፍታት ይልቅ ችግሩን ወደ ማባባስ ሊያስኬድ ይችላል። የጸጥታ ኃይሎች የሚወስዱት እርምጃ ደግሞ የበለጠ የሰብአዊ መብት አያያዝ ሁኔታ አደጋ ላይ ሊወድቅ ይችላል የሚል የበለጠ ስጋት ፈጥሯል።
ባለፉት አዋጆች ወቅት ተጠርጣሪ የተባሉ ሰዎች የተፈቱት ጸጉራቸው እየተላጨና ሁለተኛ አይደግመንም እያሉ እንዲፈርሙ ተደርጎ መሆኑን ብዙዎች ተናግረዋል። ከዚህም ሌላ በእስሩ ወቅት ብዙ ግፍ እንደተፈጸመባቸው አስረድተዋል። አቶ ዳንኤል ስለዚህ ጉዳይ የሚያውቁት ነገር ይኖር ይሆን?
በአለፈው የአስቸኳይ ጊዜ አዋጅ ስራ ላይ በዋለበት ጊዜ በሺዎች እና በአስር ሺዎች የሚቆጠሩ ኢትዮጵያውያን በተለይ ወጣቶች በጣም በብዛት በጣም በዘፈቀደ ታስረው እንደነበረ ይታወቃል። አብዛኛዎቹ ከእስር የወጡ ሰዎች ገለልተኛ የሆኑ የሰብአዊ መብት ድርጅቶች፣ ገለልተኛ የሆኑ ጋዜጠኞች ባነጋገሯቸው ጊዜ በእስር ላይ ስላጋጠማቸው ተገቢ ያልሆነ አያያዝ ወይም እርምጃ በዝርዝር ተናግረው እንደነበረ ይታወቃል። ከተወሰኑ እስረኞች የተሰበሰበ መረጃ ቢሆንም በጣም በጥልቀት ምን እንደተፈጸመ ምን እንደተደረገ ገና ወደፊት ሁኔታው ሲመቻች የሚጣራ ጉዳይ ሊሆን ይችላል። ለአሁኑ ግን እንደሚመስለኝ በጣም ቅድሚያ ትኩረት የሚሻው ነገር በኢትዮጵያ ውስጥ ኢትዮጵያ ያለችበት የፖለቲካ ቀውስ አሳሳቢ ደረጃ ላይ ስለሆነ እና በብዙዎች እንደሚነገረው አገሪቷ በመስቀለኛ መንገድ ውስጥ ስለሆነች ከዚህ ካለችበት የፖለቲካ አጣብቂኝ ውስጥ በምን አይነት መንገድ ወጣ ወደፊት ለመጓዝ ትችላለች፣ በምን አይነት መንገድ ዘላቂ የሆነ የዲሞክራሲም የሰላምም ስርዓት ለመገንባት ይቻላል የሚለው ትልቁ የቅድሚያ ትኩረት ሊሻ የሚገባው ጥያቄ ያ ይመስለኛል አሁን ካለንበት ተጨባጭ ሁኔታ አንጻር።
መቼም እንደሚታወቀው ደግሞ ያስቸኳይ ጊዜ አዋጅ ሲወጣ በአስፈጻሚነት ኃላፊነቱ የሚጣልበት ወታደሩ ነው። የጸጥታ ኃይሉ ወይም ወታደሩ ደግሞ በዋናነት ተግባሩ ሰላም ማስከበር፣ ድንበር መጠበቅ ነው። እስቲ በዚህም ላይ ያለውን አስተያየት ልስማ።
የአስቸኳይ ጊዜ አዋጅ ሲታወጅ ይህንን ለማስፈጸም ኃላፊነቱ የሚጣለው የፌዴራሉ በተወሰነ መልክ ከየክልሉ ካሉ የጸጥታ ኃይሎች ጋር የሚተባበሩበት ሁኔታ ሊፈጠር ይችል እንደሆነ እርግጠኛ አይደለሁኝም፣ ግን በአብዛኛው የፌዴራሉ መንግስት የጸጥታ ኃይሎች ናቸው ይህንን የማስፈጸም ኃላፊነት የሚወስዱት። በተወሰነ መልክ የፌዴራሉ መንግስት አሁን ከተፈጠረው የፖለቲካ ሁኔታ አንጻርና በሀገሪቷ ውስጥ ሰፍኖ ካለው የፖለቲካ ውጥረት አንጻርና አልፎ አልፎ በአንዳንድ አካባቢዎች ከታየው ዘርን ማንነት መሰረት አድርጎ ከተከሰቱ ግጭቶች አንጻር ስጋት ተፈጥሮ ሊሆን እንደሚችል ግንዛቤ መውሰድ ይቻላል። ነገር ግን ለዚህ ለተፈጠረው የፖለቲካ ውጥረትና ስጋት የመፍትሄ አቅጣጫው ምንድን ነው ነው? የመፍትሄ አቅጣጫው የአስቸኳይ ጊዜ አዋጅ በማወጅ የበለጠ ገደብ በመጫን ሊገኝ የሚችል መፍትሄ ነው? በዚህ አይነት መልክ መረጋጋት ይፈጠራል በግምት ነው? ወይስ በዚህ አይነት እርምጃ ጥያቄው በቁጥጥር ስር ሊውል ይችላል፣ ሊታፈን ይችላል፣ ሊገዛ ይችላል በሚል አስተሳሰብ ነው? እስካሁን በነበረው ልምድ እንደታየው ይህ አልሰራም። ይልቁንም ሊሰራ የሚችለው ነገር የህዝቦችን መብት በማክበር የሰብአዊ መብቶችን በማክበር የህግ ስርዓትን በማክበር ዜጎች በሀገራቸው ጉዳይ ውስጥ የመሳተፍ መብታቸውን በማረጋገጥ ከህዝብ ጋር በመነጋገር ከሁሉም የፖለቲካ ኃይሎች ሽብርተኞች ተብለው ከሚሰየሙ ወገኖችም ጭምር ማለት ነው። የኢትዮጵያ መንግስት ሽብርተኛ ብሎ የሰየማቸው ቡድኖች እንዳሉ ይታወቃሉ። ነገር ግን በኢትዮጵያ ጉዳይ በሀገራቸው ጉዳይ ያገባናል በማለት እየተናገሩ ያሉ ኢትዮጵያውያኖች ስለሆኑ ሁሉንም አቀፍ የሆነ የፖለቲካ መፍትሄ ለመፈለግ የዚህ አይነት መንገድ መከተል ነው የሚያስፈልግ የነበረው እንጂ የአስቸኳይ ጊዜ አዋጅ መጫኑ አሳሳቢ ይመስለኛል። እጅግ አሳሳቢ ነው። ወዴት ሊያመራ እንደሚችልም ደግሞ እርግጠኞች አይደለንም። ከዚህ በፊቱ ልምድም ደግሞ ሲሰራ አልተመለከትንም። በተመሳሳይ አይነት መንገድ ከሄድን እንደገና ብዙ ጥፋት ውስጥ እንዳንገባ እና በሀገሪቷ ውስጥ ደግሞ የተፈጠረው ለውጥ ለማምጣት የሚያስችል እድል በድጋሚ እንዳይጠፋ ነው። በኢትዮጵያ ውስጥ ብዙ ጊዜ ለውጥ ለመፍጠር የሚያስችሉ እድሎች ሲጠፉ እንመለከታለን። እድል ይፈጠርና በታሪካዊ አጋጣሚ፣ በታሪካዊ ሁኔታ፣ በህዝቦች ጥያቄ፣ በህዝቦች ግፊት አንዳንድ እድል ይፈጠርና እነዛን እድሎች ግን ሳንጠቀምባቸው ስናጠፋቸው ኖረናል እና አሁን ደግሞ በታሪክ አንድ እድል ተፈጥሯል እና ይህንን እድል በአግባቡ ለመጠቀም አስተዋይ አመራር ይጠይቃል እና የዚህ አይነቱን አመራር እናያለን ብዬ ተስፋ አደርጋለሁ።
በመጨረሻም አቶ ዳንኤል አዋጁን በመቃወም ዩናይትድ ስቴትስ፣ ብሪታንያ፣ ሆላንድ፣ የአውሮፓ ህብረት እና ሌሎች ሀገራትም በብርቱ ተቃውመዋል። በተለይ በዩናይትድ ስቴትስ የወጣው ጠንካራ የተባለ መግለጫ እንዴት አገኙት?
ትክክል ነው ሰለሞን፣ እንዳልከው የኢትዮጵያ ወዳጅ ሀገሮች በአብዛኛዎቹ በተለመደው የዲፕሎማሲያዊ ቋንቋ አነጋገር ስጋታቸውን በመግለጽ ከፊሎቹ ደግሞ ትንሽ ጠንከር ባለ ቋንቋ በተለይ ደግሞ የአሜሪካ መንግስት ከዚህ በፊት ባልተለመደ አይነት ሁኔታ ጠንከር ባለ ቋንቋ የኢትዮጵያ መንግስት እየወሰደ ያለውን የአስቸኳይ ጊዜ አዋጅ የማይስማማበትና የሚቃወም መሆኑን ገልጿል። የኢትዮጵያ ወዳጅ የነበረ መንግስት ስለሆነ ትክክለኛውን ሀሳቡን፣ ስሜቱን ጠንከር ባለ መንገድ መግለጹ ጠቃሚ ይመስለኛል። ሌሎችም የኢትዮጵያ ወዳጆች በተመሳሳይ ሁኔታ ስጋታቸውን፣ ተቃውሟቸውን ለወዳጅ ነው ብለው ለሚያስቡት መንግስት ማሳወቅ መቻል አለባቸው። ይህ ደግሞ የኢትዮጵያ መንግስት ስጋቱ የኢትዮጵያውያን ወዳጆች ጭምር የሚጋሩት መሆኑን እንዲረዳው ያስችላል ብዬ ተስፋ አደርጋለሁ።
አቶ ዳንኤል በቀለ ከኒውዮርክ ለሰጡኝ አስተያየት በአድማጮች ስም ከልብ አመሰግናለሁ።
አመሰግናለሁ ሰለሞን ይሄን መድሉን ስለሰጠኝ አመሰግናለሁ።